Voice of America.
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ትግራይ ክልል ውስጥ እየተፈጸሙ ናቸው በሚባሉ የጭካኔ አድራጎቶች ላይ የሚወጡ ዘገባዎችና የክልሉ ሁኔታ እየተበላሸ መሄድ በብርቱ ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ቅዳሜ ባወጡት መግለጫ አስታውቀዋል። የውጭ ጉዳይ ሚኒስትሩ የጭካኔ አድራጎቶች በኢትዮጵያ ትግራይ ክልል ሲሉ ባወጡት በዚህ መልእክታቸው በዛ ባሉ ድርጅቶች ባወጧቸው ሪፖርቶች የጠቁሟቸውን ትግራይ ውስጥ በተለያዩ ወገኖች የሚፈጸሙ ግድያዎችን፣ በግዳጅ ማፈናቀልና የጾታ ጥቃቶች የበረቱ የሰብአዊ መብት ጥሰትን እንደሚያወግዙ የውጭ ጉዳይ ሚኒስትሩ ገልጸዋል። እየተባባሰ የመጣው የሰብአዊ ቀውስ እንደሚያሳስባቸው የውጭ ጉዳይ ሚኒስትሩ ጠቅሰው ክልል ውስጥ ያለው ሁከት እንዲያበቃ፣ ሰብአዊ እርዳታ ያለ ገደብ እንዲደርስ ለማስቻል እንዲሁም ተፈጽመዋል በተባሉት ግፎችና የሰብአዊ መብት ጥሰቶች ላይ ዓለም አቀፍና ገለልተኛ ምርመራ እንዲካሄድ ሙሉ ፈቃድ እንዲሰጥ በማድረግ አስፈላጊነት ላይ ከኢትዮጵያ መንግስት ጋር በተደጋጋሚ መነጋገራቸውን አመልክተዋል። አድራጎቶቹን የፈጸመ አካልም ተጠያቂ መሆን እንደሚገባቸው የውጭ ጉዳይ ሚኒስትሩ አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር የሰብአዊ እርዳታ ያለ አንዳች መገደብ ለማድረስ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ ምርመራ ለማድረግ እንዲሁም የአድራጎቶቹን ፈጻሚዎች ሙሉ ለሙሉ ተጠያቂ ለማድረግ የኢትዮጵያ መንግስት ዓለም አቀፍ ድጋፍን እንደሚቀበል አርብ የካቲት 19 2013 ዓመተ ምህረት ማሳወቁን መንግስታቸው እንደሚያደንቅም ሚኒስትር ብሊንከን ገልጸዋል። እነዚህን ቃል የተገባባቸውን ጉዳዮች ተግባራዊ ለማድረግ ዓለም አቀፉ ማህበረሰብ በጋራ መስራት እንደሚገባውም አሳስበዋል። የውጭ ጉዳይ ሚኒስትር ብሊንከን አያይዘውም የኤርትራ ወታደሮችና የአማራ ክልል ልዩ ኃይል ከትግራይ መውጣታቸው የመጀመሪያዎቹ እጅግ አስፈላጊ እርምጃዎች መሆናቸውን ጠቁመው እርምጃውን ተከትሎም ሁሉም ወገኖች ግጭቱን ለማቆም የየራሳቸውን አዋጅ ማውጣት እንዳለባቸውና ትግራይ ውስጥ ድጋፍ ለሚያስፈልጋቸው ሁሉ ያለ ገደብ እንዲደርስ መፍቀድ እንደሚኖርባቸውም መግለጫው አሳስቧል። ይህንን ግብ እውን ለማድረግም ዩናይትድ ስቴትስ ከሌሎች የዓለም አቀፍ ማህበረሰብ አባላት ጋር ለመስራት ዝግጁ መሆኗንና እርዳታው ፈጥኖ እንዲደርስም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ወደ ኢትዮጵያ አጣዳፊ የአስቸኳይ ጊዜ ቡድን በመላክ እንደሚሰራ አስታውቋል። ትግራይ ክልል ውስጥ ያለውን ቀውስ ለመፍታት ከዩናይትድ ስቴትስ ጋር አብረው እንዲሰሩ ለዓለም አቀፍ ሸሪኮች፣ በተለይ ለአፍሪካ ህብረት፣ በአካባቢው ለሚገኙ አጋሮችና ለተባበሩት መንግስታት ድርጅት አንቶኒ ብሊንከን ጥሪ አቀርበዋል። ዩናይትድ ስቴትስ ከኢትዮጵያ ህዝብ ጋር ዘላቂ የሆነ አጋርነትን ለመገንባት ቁርጠኛ መሆኗን ብሊንከን በመልእክታቸው መጨረሻ አመልክተዋል። አድማጮች፣ በዚህ ጉዳይ ላይ የኢትዮጵያ ፌዴራል መንግስት፣ የአማራ ክልል መንግስትና የኤርትራ መንግስት ምላሽን አካተን በነገው ምሽት ዘገባ ይዘን እንመለሳለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ ነው። በዲሞክራቲክ ኮንጎ ምስራቃዊ ግዛት ውስጥ የዲሞክራሲያዊ ኃይሎች ጥምረት ተብሎ የሚጠራውና የተለያዩ ጥቃቶችን በማድረስ የሚታወቀው ጦር አባላት ናቸው የተባሉ ታጣቂዎች ለሁለት ቀናት ባደረሱት ጥቃት 10 ሰዎች መግደላቸውን የሀገሪቱ የጦር ሰራዊት አስታወቀ። ታጣቂዎቹ በሰሜን ምስራቅ ቱሪ ግዛት ውስጥ የሚገኘው ቦዮ ውስጥ ያሉ 8 መንደሮችን ያጠቁ ሲሆን ካይናማ በተሰኘው መንደር ደግሞ 2 ሰዎችን እንደገደሉ የጦር ሰራዊቱ ቃል አቀባይ ሉቴናንት ጁሊስ ንጎንጎ ተናግረዋል። ሁሉም ጥቃቱ የደረሰባቸው አካባቢዎች ዩጋንዳን በሚያዋስነው ምስራቃዊ የዲሞክራቲክ ኮንጎ ክፍል የሚገኙ ናቸው። የዲሞክራሲያዊ ኃይሎች ጥምረት እንደ አውሮፓውያን አቆጣጠር ከ1995 ጀምሮ መቀመጫውን በዲሞክራቲክ ኮንጎ ያደረጉ ታጣቂዎች የዩጋንዳ እስላማዊ መንደሮች ናቸው። ለበርካታ ዓመታት በዩጋንዳ ጥቃት ባያደርሱም በሰሜንና ደቡባዊ የኪቡ ግዛቶች ከ800 በላይ ንጹሃን ዜጎችን በመግደል ይወነጀላሉ። በዛሬው ዕለት የሚያንማር የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ በከፈቱት ተኩስ ቢያንስ 18 ሰዎች ሲሞቱ ከ30 በላይ ደግሞ ቆስለዋል። ይህም በአውሮፓውያኑ የቀና ቆጣጣሪ የካቲት አንድ ወታደራዊ ኃይል ስልጣን ከተቆጣጠረ ወዲህ ከፍተኛ ሞት የተሰማበት የተቃውሞ ሰልፍ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ድርጅት አስታውቋል። የሰብአዊ መብት ድርጅቱ ቃል አቀባይ ራቪና ሻምዳሳኒ ባወጡት መግለጫ በሀገሪቱ የተለያዩ አካባቢዎች ቀኑን ሙሉ ፖሊስና ወታደራዊ ኃይሎች ሰላማዊ ተቃዋሚዎችን በጦር መሳሪያ ሲያሳድዱ ነው ያሉት ብለዋል። አክለውም ወታደሩ በሰላማዊ ተቃዋሚዎች ላይ ኃይል መጠቀሙን ባስቸኳይ እንዲያቆም ጠይቀዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሆነው የተሾሙት ሊንዳ ቶማስ ግሪንፊልድ በትዊተር ገጻቸው ላይ በወታደሩ የተካሄደውን የስልጣን ግልበጣ በመቃወም ቆራጥነቱንና ጀግንነቱን ካሳየው የበርማ ህዝብ ጋር እንቆማለን፣ ወደ ሰላም፣ ዴሞክራሲ፣ መልካም አስተዳደርና የህግ የበላይነት መከበር ለመመለስ በሚያደርጉት ጥሪም አብረናቸው እንቆማለን ብለዋል። የኮሮና ቫይረስ ወረርሽኝ ስርጭት ባየለበት ወቅት የሮማው ሊቃነ ጳጳሳት አባ ፍራንሲስ በኢራቅ ሊያደርጉት ባሰቡት ጉዞ በርካታ ኢራቃውያን እርሳቸውን ለማየት ሊወጡ ይችላሉ የሚል ስጋት እንዳሳደረባቸው የተላላፊ በሽታዎች አጥኚ ባለሙያዎች ተናገሩ። ጳጳሱ ጉዞውን እንዲሰርዙ ስካውን የጠየቃቸው አካል ባይኖርም የኢራቅ መንግስት በሀገሪቱ ያለውን አንጻራዊ መረጋጋት ለማሳየት የጳጳሱን ጉብኝት እንደምትፈልገው ተገልጿል። ከመጋቢት 5 እስከ 8 ድረስ የታቀደው ጉዞ ለኢራቅ ክርስቲያን ወታደሮች መንፈሳዊ አገልግሎት ለመስጠትና ቫቲካን ከሙስሊም ሀገሮች ጋር ያላትን ግንኙነት ለማጠናከር የታለመ ነው። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ።